ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን ቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ አደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነተዋትን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ እየተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጾመ ፍልሰታ መቼ ትገባለች፣ እንዲሁም ደግሞ ጾመ ፍልሰታን ለምንድን ነው የምንጾመው፣ ታሪኩ ምንድን ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ከሁሉ አስቀድሞ ሁላችሁንም እንኳን ለጾመ ፍልሰታ በጉጉት ለምንጠብቃት ጾም በሰላም አደረሳችሁ አደረሰን። እንግዲህ ወደ ዛሬው ትምህርታችን ስንገባ ጾመ ፍልሰታ ለምንድን ነው የምትጾመው? መቼ ትገባለች? እንዲሁም ደግሞ ይህንን ጾመ ፍልሰታን እንዴት እንጹም? ከምን እንጹም? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ እንማማራለን ብለናል። እንግዲህ ፍልሰታ ማለት በራሱ ምን ማለት ነው ከሚለው እንጀምራለን። ፍልሰታ ማለት የተለያየ ትርጉም ቢሰጠውም እንኳን ብዙ መምህራን በተለያየ መንገድ ቢያስተምሩም እንኳን ፍልሰታ ለማርያም ተብሎ ሲገለጽ እመቤታችን ቅድስት ድንግል ማርያም ከሚያልፈው ወደማያልፈው ዓለም ከመቃብር የወጣችበት የተነሳችበት ቀን ማለት ነው። ወይም ደግሞ ከስጋዊ ዓለም ወደ መንፈሳዊ ዓለም የተሸጋገረችበት ማለት ነው። ብዙዎች በዚህ ጉዳይ የተለያየ ማብራሪያ ሲሰጡ እንመለከታለን። እንዲሁም ደግሞ ፍልሰታ ማለት ፈለሰ ከሚል የግዕዝ ቃል የተገኘ ሲሆን ፍልሰት ማለት ከአንድ ቦታ ወደ ሌላ ቦታ መሄድን መፍለስን ያመላክታል። እመቤታችን ካረፈች በኋላ የስጋዋን መፍለስ አስመልክቶ ሐዋርያት የእመቤታችንን ስጋ የት እንደነበረ አያውቁም ነበርና እግዚአብሔር የእመቤታችንን ስጋ እንዲገልጥላቸው የጾሙት ጾም ስለሆነ ፍልሰታ ለማርያም ተብላለች ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ስለዚህ ዛሬ የምንመለከተው ይህንን ነው። ታሪኩ ምንድን ነው የሚለውን እንመለከታለን። ፍልሰታ ማለት ፈለሰ ከሚለው የግዕዝ ቃል የተገኘ ሲሆን ከአንድ ቦታ ወደ ሌላ ቦታ ማዘዋር፣ የነበሩበትን ሀገር ለቆ ወደ ሌላ ሀገር መሰደድ መፍለስ ማለት ነው። ብዙ ትርጓሜ ስላሉት ነው አገላለጻቸው ይለያያል እንጂ ፍቻቸው ያው ነው። ጾመ ፍልሰታ ሲባልም የእመቤታችን ስጋ ከጌቴሴማኒ ወደ ገነት መፍለስን በኋላም ደግሞ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማስመልከት የሚነገር ቃል ነው። እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ኖራ ከተለየች በኋላ ካረፈች በኋላ እንደ አንድ ልጇ ሞታ መነሳቷን እርገቷን ያዩ ዘንድ ሐዋርያት ከነሐሴ 1 እስከ 16 የጾሙት ጾም ነው። ይህ ዛሬ ነሐሴ 1 ጀምረን እስከ 16 የምንጾመው ጾም ጾመ ፍልሰታ ማለት ነው። አስተውሉ እግዚአብሔር ቤተሰቦች፣ ሐዋርያት የጾሙት ጾም ነው። ጾመ ፍልሰታ ቤተ ክርስቲያናችን የትኛውም ክርስቲያን መጾም አለበት ብላ ከደነገገችልን ከሰባቱ የአዋጅ አጽዋማት አንዱ ሆኖ በቀኖና እንዲጾም ከተወሰነበት ጊዜ ጀምሮ ምዕመናን እስከ ዛሬ እየጾሙት ያለ ጾም ነው። ከጾሞች ሁሉ የመጨረሻው ጾም ነው። ለምሳሌ በ2015 ዓመተ ምሕረት ጾመ ሐዋርያት፣ ሌሎችም ጾሞች ሰባት የአዋጅ አጽዋማት አሉ ብለናል። ስድስቱን ጾመናል። የመጨረሻው በዚህ ዓመት ያለው ጾመ ፍልሰታ ነች፣ መጨረሻ ላይ የምንጾማት ማለት ነው። የትኛውም ምዕመን እነዚህን ሰባት የአዋጅ አጽዋማት መጾም አለበት ብላ ቤተ ክርስቲያናችን ከደነገገቻቸው ውስጥ አንዱ ነው ማለት ነው። አስተውሉ። እመቤታችን ከአባቷ ከኢያቄም ከእናቷ ከሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን በሊባኖስ
ሊባኖስ በመትባለ ቦታ ላይ እንደተወለደች የቤተክርስቲያን ታሪክ በሰፊ አስረዳናል። በጾም በጸሎት ባስጠብቆት የተገኘችናት ንጽሕት በመሆኗ ማህደረ እግዚአብሔርን አለች። እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ማለት ነው። ታዲያ መቤታችን ቅድስት ድንግል ማርያም ጥር 21 ቀን አርፋለች። ጥር 21 ቀን ረፍቷ በሆነበት ዕለት ሐዋርያት የመቤታችን ሥጋ ለማሳረፍ ወደ ጌቴሴማኔ መካነ ዕረፍት ይዘው ሲሄዱ አይሁድ በቅናት መንፈስ ተነሳስተው ቀድሞ ልጇ በሦስተኛው ቀን ከሙታን ተነሳ፣ በአርባኛው ቀን ወደ ሰማይ አረገ፣ እንደገናም ተመልሶ ይህንን ዓለም ለማሳለፍ ይመጣል እያሉ በማስተማር ሕዝቡን ፈጽመው ወስደውታል። አሁን ደግሞ ዝም ብለን ብንተዋቸው እርሷንም እንደ ልጇ ተነሳች አረገች እያሉ በማስተማር ሲያውኩን ሊኖሩ አይደለምን? ኑ ተሰብሰቡና በእሳት እናቃጥላት ብለው ተማክረው አይሁዳውያን መጥተው ከመካከላቸው ጎበዝ የሚባለው ጠንካራ የሚባለው ታውፋንያ የተባለ ጎበዝ አይሁዳዊ ተመርጦ ሄዶ የእመቤታችንን ሥጋ የተሸከሙበትን አልጋ ሽኮር ያዘ። ሽንኮር የሚባለውን መቤታችንን የተሸከመው አልጋ ሽንኮር ይባላል። ሽንኮርን ያዘ፣ የአልጋውን ሽንኮር ማለት አስተውሉ። የአልጋውን ሽንኮር በያዘ ጊዜ የእግዚአብሔር መልአክ በእሳት ሰይፍ ሁለት እጁን ቆረጣቸው፣ ከአልጋው ሽንኮር ላይ ተንጠልጥለው ቀሩ። ታውፋንያ በፈጸመው ድርጊት ተጸጽቶ ወደ መቤታችን ስለተማጸነ በህቡዕ ተአምር የተቆረጡ እጆቹን እንደ ቀድሞ አድርጋ ፈውሳቸዋለች። እንደተፈወሰም ደግሞ የጥር ስንክሳር ላይ ተጽፎ እናገኛለን። አስተውሉ። የእግዚአብሔር መልአክ የእመቤታችንን ሥጋ ሊያቃጥሉት ስለነበረ ሊይዘው ሲል ታውፋንያን ከቆረጠው በኋላ የእግዚአብሔር መልአክ የእመቤታችንን ሥጋ ከሐዋርያው ከቅዱስ ዮሐንስ ጋር ተድላ ደስታ ወዳለባት ገነት በመንፈስ ቅዱስ ተነጠቁ። ጌታም የእመቤታችንን ሥጋ ታወጣ ዘንድ ምድርን እንዲጠሯት ሰባቱን መላእክት አለቆችን አዘዘ። እነርሱም ተወጪ ዘንድ እግዚአብሔር አዞሻል አሏት። ያን ጊዜ ከእፀ ሕይወት በታች ካለ መቃብር የእመቤታችን የማርያም አስተውሉ፣ የእመቤታችን የማርያም ሥጋዋ ወጣ። ጌታችንም ዘላለማዊ ወደሆነ መንግሥተ ሰማያት መላእክትና ሰማዕታት እየሰገዱላት አሳረጋት። ንጉሥ ዳዊት በወርቅ ልብስ ተጎናጽፋ ተሸፋፍና ንግሥቲቱ በቀኝ ትቆማለች እንዳለ መዝሙር 44 ቁጥር 9 ላይ ማለት ነው። ታዲያ ወንጌላዊ ቅዱስ ዮሐንስም ከእርሷ በረከትን ተቀብሎ ተመልሶ ከሰማይ ወረደ። ሐዋርያት ተሰብስበው ስለ እመቤታችን ሥጋ ፈጽሞ ሲያዝኑና ሲተግዙ አገኛቸው። እርሱም እንዳየ እንደሰማ ሥጋዋን በታላቅ ክብር ማድረጉን ነገራቸው። ሐዋርያትም ዓመት ሙሉ ቆዩ። ዓመት ሙሉ ከቆዩ በኋላ በዓመቱ የነሐሴ ወር በባተ ወይም በገባ ቀን ዮሐንስ እንዲህ አላቸው፣ የእመቤታችን ሥጋዋን ለማየት ኑ ሁለት ሱባኤ በመጾም እንለምን። በጾም በጸሎት ሱባኤ ያዙ። ጌታም የእመቤታችንን ሥጋ አምጥቶ ስለሰጣቸው በታላቅ ዝማሬ ሱባኤ ከገቡ በኋላ በሱባኤያቸው መጨረሻ የእመቤታችን ቅድስት ድንግል ማርያም ሥጋዋን አምጥቶ ጌታችን ሰጣቸው። ከሰጣቸው በኋላ በታላቅ ዝማሬ በውዳሴ በጽኑ ምህላ ወስደው ቀድሞ በተዘጋጀው በመካነ መቃብር መካነ ዕረፍት በጌቴሴማኔ ቀበሯት። የእመቤታችን የቀብር ስነ ሥርዓት በተፈጸመ ጊዜ ከአስራ ሁለቱ አንዱ ቶማስ አልነበረምና ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ እመቤታችን በተቀበረች በሦስተኛው ቀን እንደ ልጇ ትንሣኤ ተነስታ ስታርግ አገኛት። ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት ተበሳጭቶ በመጀመሪያ የልጅሽን ትንሣኤ ሳላይ ቀረው፣ አሁን ደግሞ የአንቺን ትንሣኤ ሳላይ ቀረው